የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ ብልብላ በተባለች ከተማ ላይ ዳር 23 እኩለ ሌሊት ላይ ተፈጸመ በተባለ የድሮን ጥቃት የ83 ዓመት አዛውንት መገደላቸውን የሟች ቤተሰብ ለአሜሪካ ድምፅ ተናግረዋል።
የሽማግሌዋ መሀል ላይ ስለነበረ የመሀለኛውን ብርግግልግት ያልጉ ሶስቱን ክላስ አፍርሶ መሀል ላይ እሷ ጠቅላላ ስሩ ሰውነቷ ተቆራርጦ ዝም ብለን እየለቀምን ነው ያነሳ ነው። ከዚያ ጠዋት ወስደን ቀብረን ከልቅሶ ተመልሶ ነው አሁን ገና ወደ የስበልስምንት ያለ።
የሟች ሁለተኛ ልጅ አቶ የተባረግ አድማሴን ነበር የሰማችሁት። ሙሉ ዘገባው በአብይ ርዕስ ይቀርባል። ሐሙስ ህዳር 26 ቀን 2017 ዓ.ም ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። ለዓለም ዜናው አስማማዬ ነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን በቅድሚያ ወደ ዓለም ዜናው።
ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ በድጋሚ እንደምን አምሽታችኋል። አስማማዬ ነው ነኝ። የምሽቱን ዜናዎች ወደ እናንተ አደርሳለሁ። የትራምፕ የመከላከያ እጩ ፔት ሄግሴት ሹመታቸውን ለማስጸደቅ እየታገሉ መሆናቸውን ተናገሩ። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ዶናልድ ትራምፕ ለመከላከያ ሚኒስትርነት የመረጧቸው ፔት ሄግሴት ሹመታቸውን የሕግ መወሰኛው ምክር ቤት እንዲያጸድቅላቸው መታገላቸው እንደሚቀጥሉ ትላንት ሮቡ ተናግረዋል። ሆኖም ትራምፕ ለቦታው ሌላ ሰው ለመምረጥ እያሰቡ መሆናቸውን የሚጠቁሙ ዘገባዎችም እየወጡ ነው። የ44 ዓመቱ የቀድሞ የጦር መኮንንና የፎክስ ኒውስ የውይይት አቅራቢ ሄግሴት ሹመታቸውን በሕግ መወሰኛው ምክር ቤት መጽደቅ ያለበት ሲሆን ጾታዊ ጥቃት ፈጽመዋል፣ እንዲሁም ካለመጠን ይጠጣሉ ከሚሉ ወንጀላዎች ጋር በተያያዘ ጥያቄዎች እንደሚጠብቋቸውም ተገልጿል። ሄግሴት በወታደራዊም ሆነ በንግድ ዘርፍ ትልልቅ ድርጅቶችን የመምራት ምንም አይነት ልምድ የላቸውም። በመሆኑም በዓለም ዙሪያ ያለውን 2.9 ሚሊዮን የሚደርስ በስራ ላይ ያለና ተጠባባቂ ሰራዊት እንዲሁም 700 ሺህ ሲቪል ሰራተኞች የያዘ ተቋም እንዲመሩ መመረጣቸው ያልተለመደ ተደርጎ ተወስዷል። በርካታ የአሜሪካ ዜና ማሰራጫዎች ትራምፕ ለቦታው ሌላ ሰው ሊያጩ እያሰቡ መሆናቸውም ዘግበዋል። ምናልባትም የፍሎሪዳው ሀገረ ገዢ ሮን ዲሳንተስ ወይም የቀድሞውን የጦር መኮንን የአይዋ ሴናተር ጆኒ አርነስትን በእጩነት ያቀርብ ይሆናል ብለዋል። ያም ሆኖ ሄግሴት ሹመታቸውን ለማስጸደቅ ከመታገል ወደ ኋላ እንደማይሉ ተናግረዋል። ትራምፕ በሄግሴት ምትክ ይመርጧቸው ይሆናል የተባሉት የፍሎሪዳ አገረ ገዢ ዲሳንተስ የባህር ኃይል አባል የነበሩ ሲሆን በዘንድሮ ምርጫ ለሪፐብሊካን ፓርቲው ፕሬዚዳንታዊ እጩነት የትራምፕ ተቀናቃኝ ሆነው ቀርበው ሳይሳካላቸው ቀርቶ ከፉክክሩ ራሳቸውን ማግለላቸው ይታወሳል። ህንድ የብሪክስ ሀገራት የጋራ መገባቢያ ገንዘብ ሀሳብን አትከተልም ተባለ። ህንድ ለብሪክስ አባል ሀገራት የጋራ መገባቢያ ገንዘብ የመፍጠርን ሀሳብ እንደማትደግፍ ኒውዴሊ የሚገኙ ተንታኞች ተናገሩ። 9 አባል ሀገራት ያሉት ብሪክስ የጋራ መገባቢያ ገንዘብ እንዲፈጥሩ የቀረበውን ሀሳብ ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አጥብቀው ተቃውሞታል። ተንታኞች እንዳሉት ህንድ በራሷ ገንዘብ መናገድን በማበረታታት ላይ ነች። ትራምፕ የብሪክስ ሀገራት ዶላርን የሚተካ የራሳቸው መገባቢያ ገንዘብ የሚፈጥሩ ከሆነ 100% ታሪፍ እንደሚጠብቃቸው ዝተዋል። ቻይና፣ ሩሲያ፣ ህንድ፣ ብራዚልና ደቡብ አፍሪካ የመሰረቱት የብሪክስ ቡድን በዚህ ዓመት ኢራንን፣ የተባበሩት አረብ ኤምሬቶችን፣ ኢትዮጵያና ግብፅን ጨምሮ ተስፋፍቷል። ትራምፕ ትሩዝ ሶሻል በተባለው ማህበራዊ መገናኛቸው ላይ ባሰፈሩ ጽሁፍ እነዚህ ሀገራት አዲስ የብሪክስ ገንዘብ እንደማይፈጥሩ ወይም ሀያሉ የአሜሪካ ዶላር በሌላ መገባበያ እንዲተካ እንደማይደግፉ ቃል እንዲገቡ እንፈልጋለን ብለዋል። እንደ አውሮፓውያን አቆጣጠር በ2022 በዩናይትድ ስቴትስ የተመራ ማዕቀብ በሩሲያ ላይ ከጣለና በቻይናና በምዕራብ ዓለም መካከል ፖለቲካዊና ኢኮኖሚያዊ ውጥረቶች እየተባባሱ መምጣታቸውን ተከትሎ ብሪክስ አዲስ የመገባበያ ገንዘብ ይፍጠር የሚለው ሀሳብ በይበልጥ ተንቀሳቅሷል። ሩሲያና ቻይና ላለው ዓለም አቀፍ የንግድ ልውውጥ ከዶላር ሌላ በተለያዩ ገንዘቦች ሰፋ ብሎ እንዲካሄድ ለማድረግ የሚቻልበትን መንገድ ለመቃኘት ፍላጎት እንዳላቸውም በይፋ ገልጸዋል። ኒውዴሊ ግን ከአሜሪካ ዶላር መገባየቷን ለመተው ፍላጎት እንደሌላት የህንድ የውጭ ንግድ ድርጅቶች ፌዴሬሽን ዋና ዳይሬክተር አጃይ ሰሃይ ለቪኦኤ ገልጸዋል። ሴራሊዮን በአገር አቀፍ ደረጃ የኢቦላ ክትባት መስጠት ጀመረች። የአገሪቱ ባለስልጣናት ዛሬ እንዳስታወቁት ነጠላ መጠን ያላቸው የኢቦላ ክትባቶችን በአገር አቀፍ ደረጃ መስጠት መጀመሩን ገልጸዋል። ይህም በሽታው በሺዎች ለሚቆጠሩ የሰዎች ሞት ምክንያት የሆነው ወረርሽኝ በምዕራብ አፍሪካ ከተከሰተ 10 ዓመት በኋላ የተካሄደ የመጀመሪያ ዘመቻ ነው ተብሏል። እንደ አውሮፓውያን አቆጣጠር 2014 ላይ በምዕራብ አፍሪካ ተከስቶ በኋላ ላይ አብስቶ ያጠቃ ሴራሊዮን ወረርሽኙ በዓለም አቀፍ ደረጃ ከተመዘገበው 11,000 ሟቾች መካከል 4,000 የሚሆኑ ዜጎቿ ናቸው። 700 የሚሆኑ የጤና ባለሙያዎቿንም በወረርሽኙ አጥታለች። ይህ ሀገር አቀፍ የክትባት ዘመቻ የሀገሪቱ መንግስት ከዓለም አቀፍ የክትባት ትብብር ጋቢ ከዓለም ጤና ድርጅትና ከተባበሩት መንግስታት ድርጅት የህጻናት ኤጀንሲዎች ጋር በመተባበር እየተሰጠ ሲሆን 20,000 የሚደርሱ ከፊቱ ነው የሚሰሩትን ማዳረስንም ግን ማድረጉን ኃላፊዎቹ ተናግረዋል። እስከ 28,000 የሚደርሱ በበሽታው የተያዙ ሰዎች በተመዘገቡበት እንደ አውሮፓውያን አቆጣጠር በ2014 በተከሰተው ወረርሽኝ ወቅት የተፈቀደ ክትባት አልነበረም። ወረርሽኙ በጊኒ ጀምሮ በሴራሊዮንና ላይበሪያ የተስፋፋ ሲሆን በሁለቱ ሀገራት ላይም በርቶ ነበር። የሶሪያ አማጽያን ሁለተኛዋን ትልቅ ከተማ የሆነችውን ሃማን ተቆጣጠሩ። የሶሪያ ጦር ዛሬ ሐሙስ ባሰጠው መግለጫ የከተማዋን ህዝብ ለመጠበቅ ሲል ወታደሮችን ከሃማ ማስወጣቱን አስታውቋል። አማጽያኑ በሩሲያ አየር ጥቃት የሚታገዙት የመንግስት ኃይሎች ድላቸውን መብረቃዊ ያሉት እንቅስቃሴ ለማስቆም ቢሞክሩም ወደ ሃማ መግፋታቸውን ዛሬ አስታውቀው ነበር። የአማጽያኑ ወታደራዊ አዛዥ አብዱል ግሃኒ በማህበራዊ ትስስር ገጽ ላይ ታጣቂዎቻቸው ወደ ሃማ መግባት መጀመራቸውን ገልጸዋል። ይሁንና የአገሪቱ የመንግስት ሚዲያዎች መንግስታዊ ኃይሎች ጥቃቱን ማክሸፋቸው በመግለጽ ያስተባበሉ ሲሆን የሶሪያ ጦርም ሃማ ውስጥ ወደሚገኝ ሰፈሮች ገብተናል ሲሉ አማጺዎች የተናገሩት እውነት የለውም ሲገልጹ ነበር። የአማጽያን ታጣቂዎች ከተማዋን ለመያዝ ከማክሰኞ ዕለት ጀምሮ ሲዋጉ የነበረ ሲሆን በሩሲያ ቦምብ ድብደባ በሚታገዙት ከሶሪያ ጦርና አጋሩ ከሆነው በኢራን ከሚታገዘው የሚልሻ ቡድን ጋር ከባድ ውጊያ ሲያደርጉ ሰንብተዋል። የሶሪያ ጦር ከአማጽያን ኃይሎች ጋር ከፍተኛ ውጊያ ካደረገ በኋላ ኃይሉን ከማዕከላዊት ከተማ ሃማ በማስወጣቱን የገለጸ ሲሆን ይህም በአገሪቱ እየተካሄደ ባለው የእርስ በርስ ጦርነት ለፕሬዚዳንት በሽር አልአሳድ ሌላ ትልቅ ሽንፈት እንደሆነ ያሳያል ተብሏል። አማጺዎች ሐሙስ ወደ ከተማ ገብተው እስር ቤቱን በመያዝ እስረኞች እንዲፈቱ ማድረጋቸውም ተናግረዋል። ባለፈው ሳምንት አማጽያኑ ዋናዋን ሰሜናዊ ከተማ ኢሊፖን የተቆጣጠሩ ሲሆን ከሰሜን ምዕራብ ሶሪያ ግዛት ወደ ደቡብ በመግፋት ማክሰኞ ዕለት ከሃማ በስተሰሜን ወደሚገኘው ወሳኝ ኮረብታ መድረስ ችሏል። ሃማ እንደ አውሮፓውያን አቆጣጠር በ2011 በፕሬዚዳንት በሽር አልአሳድ ላይ በተነሳው አመፅ በተቀሰቀሰው የእርስ በርስ ጦርነት ጊዜ ሁሉ በመንግስት ይዞታነት የቆየች ነበረች። ከተማዋ ከኢሊፖ ወደ ደማስቆ ከሚወስደው መንገድ ከሶስተኛው በላይ የያዘ ሲሆን የከተማዋን መያዝም የሶሪያ ከፍተኛ የህዝብ ብዛት ያላቸውን ክልሎች የሚያገናኝ ዋና ማዕከላዊ ከተማ በሆነችው በሆምስ ላይ አማጽያን ይዞታቸውን እንዲያሰፉ መንገዱን የሚከፍት ነው ተብሏል። በመጨረሻ ቢትኮይን ዋጋው ለመጀመሪያ ጊዜ ከ100,000 ዶላር አለፈ። ትራምፕ የክሪፕቶ መገባቢያን የሚያቀጣጥል ንግግር ማድረጋቸውን ተከትሎ እየጨመረ የመጣው የቢትኮይን ዋጋ ዛሬ ከ100,000 ዶላር በላይ አሻቅቧል። ባለሀብቶች በመጪው የአሜሪካ አስተዳደር የክሪፕቶ የዲጂታል መገባቢያዎች በፋይናንስ ገበያ ውስጥ ድርሻ ይኖራል ብለው ተስፋ አላደረጉበትም እንደ ትልቅ ምዕራፍ ተወስዷል። የዋጋ ጭማሪው ተመራጩ ፕሬዚዳንት ትራምፕ የመገባቢያው ደጋፊ የሆኑትን ፖል አትኪንስ የደህንነትና የገበያ ልውውጥ ኮሚሽን እንዲሆኑ ማጨታቸውን ተከትሎ የመጣ ነው። ዋጋው ብዙም ሳይቆይ በ103,619 ዶላር በመድረስ ከፍተኛውን ያስመዘገበ ሲሆን ይህም በቀኑ 6% ገደማ የጨመረ ሆኗል። እንደ መረጃ አቅራቢው ኮይንጂኮ መሰረት የክሪፕቶ ከረንሲ አጠቃላይ ዋጋ 3.8 ትሪሊየን ዶላር በመድረስ በአመት ውስጥ በእጥፍ ጨምሯል። ዶናልድ ትራምፕ በምርጫው ካሸነፉ በኋላ ባሉት 4 ሳምንታት ብቻም ዋጋው ከ50% በላይ የጨመረ ሲሆን በርካታ የመገበያው ደጋፊ የህግ አውጪዎችም ለሕዝብ ተወካዮች ምክር ቤት ሲመረጡ ተስተውሏል። አድማጮቻችንና ተመልካቾቻችን የምሽቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ።
አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ሌነኝ ኤልያስ አስማረ ስርጭቱን ከስቱዲዮ ይቆጣጠርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ድረገጽ አሰናዳችን ደግሞ አበባየው ገበያው ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ኮም ላይ እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ በልብላ በተባለች ከተማ ላይ ህዳር 23 እኩለ ሌሊት ላይ ተፈጸመ በተባለ የድሮን ጥቃት የ83 ዓመት አዛውንት መገደላቸውን የሟች ቤተሰብ ለአሜሪካ ድምፅ ተናግረዋል። ተሰነዘረ በተባለው ጥቃት ሁለት የሕክምና ባለሙያዎች ላይ ቀላል የአካል ጉዳት መድረሱንም የአካባቢው ነዋሪዎችና አንድ የጤና ባለሙያ ተናግረዋል። በሌላ በኩል ህዳር 24 ቀን 2017 ዓ.ም በሰሜን ሸዋ ዞን ሸዋሮቢት ከተማ ዙሪያውና አካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል ለሰዓታት የዘለቀ የተኩስ ልውውጥ መደረጉን የአካባቢው ነዋሪዎች ገልጸዋል። ደረሰ ስለተባለው የህይወትና የአካል ጉዳት ከክልሉ ከአካባቢው ባለስልጣናት፣ ከጤና ተቋማት ኃላፊዎች መረጃ ለማግኘት ያደረግነው ሙከራ አልተሳካም። መስፍን አራጌ ዝርዝሩን ያሰማናል።
በዓለም የቅርስነት መዝገብ ከተመዘገበው ላሊበላ ከተማ ሰሜናዊ አቅጣጫ 30 ኪሎ ሜትር ርቀት ላይ በሚገኘውና በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ ስር ባለው ብልባላ ከተማ ላይ ባለፈው ህዳር 23 እኩለ ሌሊት ላይ ተፈጸመ በተባለ የድሮን ጥቃት የ83 ዓመት ዕድሜ ያላቸው ማሆይ ደስተካክረው መገደላቸውን የሟች ሁለተኛ ልጅ አቶ ይትባረክ አድማሴ ለአሜሪካ ድምፅ ተናግረዋል።
ከምሽቱ 5:30 አካባቢ የአውሮፕላን ድምፅ ሰማ ነበረ። ያ ከአውሮፕላን ለየት ያለ ነገር ነው። ይሄ ድሮን የሚባል ነገር ይኖራል እንዴ? እየተጠራጠሩኝ ወጣሁኝ። ወጥቼ ጥግ በታይ ቆም ብዬ ሳዳምጥ የሆነ ጠርን ድምፅ ከመጣ በኋላ ይሄ ነገር በቃ ይሄ የሚባለው ነገር ነው ማለት ነው። አይቀድም በዚያው ቀበሌ አካባቢ በቡና ወረዳ አካባቢ ጽሎ ነበርና ይሄ ነገር ያ ነው ማለት ነው ብዬ ወደ ቤት ተጋ ብዬ ዝም ብዬ ቆም ሳይ ከቤት መሀል ላይ ዝም ብሎ አምጥቶ በቃ ልክልክልክልክልክ ያለ ድምፅ አምጥቶ በቃ መርምቅ ሰጠው በቃ ቤት። በዚያ የሽማግሌዋ መሀል ላይ ስለነበር የመሀለኛውን ግልግልግል አድርጎ ሶስቱን ክላስ አፍርሶ መሀል ላይ እሷ ጠቅላላ አስሩ ሰውነቷ ተቆራርጦ ዝም ብለን እየለቀምን ነው ያነሳ ነው። ከዚያ ጠዋት ወስደን ቀብረን ከልቅሶ ተመልሶ ነው አሁን ገና ወደ የትገልጽ ምንትን ያለ
ተፈጸመ በተባለው የድሮን ጥቃት ሁለት የጤና ባለሙያዎች ላይ ጉዳት መድረሱንም ስማቸው በደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጪ ተናግረዋል።
የማታ ላይ ነው እንግዲህ የሆኑም 5 ምናምን ማግሌ አንገግራት ሁለት ባለሙያዎች ናፍተዋል። እንደዚያ የጤና ባለሙያዎች እዚያ ወጣበት አካባቢ ያለ ጤና ጣቢያ እዚያው ግልባላ
ስማቸው እንዳይጠቀስ ድምጻቸውም እንዳይተላለፍ ያሳሰቡን የብልባላ ጤና ጣቢያ ባልደረባ የመኖክሲዋን ህይወት ማለፍ አረጋግጠዋል። በተጨማሪም በፍንጣሪው አንድ ሴትና አንድ ወንድ ነርስ ቀላል ጉዳት እንደደረሰባቸው ነግረውናል። እናታቸውን በጥቃቱ ማጣታቸውን የተናገሩት አቶ ይትባረክ ሁኔታው አሳዛኝ ነበር ሲሉ ገልጸውታል።
እናታችን 35 በላይ ነው የመለኮሰችው። አባታችን ቄስ ነበረ፣ እኛን አሳድጋ ሌላ ባል አላገባችም። ወደ 45 አካባቢ ሆናታል ከመለኮሰ ራሱ። በጣም ያዘኑት ምክንያቱም ካጠገቡ ጠላት የሚለው በዛው አካባቢ በቅርብ ርቀት 3 ኪሎ ሜትር 5 ኪሎ ሜትር እያለ ወሮ በርቀት ሰላማዊ ሰውን መምታት ምን ነው? ከግቢው አንድ ፋኖ ተገንቶ ቆስሎም ተመስጦም በሆነ በውድ የሚገዛ መሳሪያ ነው ለአንዲት ምስኪን ሴትዮ ማጥፋት ማለት ምን ማለት እንደሆነ ለእኔ በጣም የሚያዘኑት። መንግስት ህዝብን ማናገር በአግባቡ ማለት ሲችል በሚወረወር መሳሪያ ድርድረ ለእኔ በጣም ነው የሚያሳዝነኝ።
ከዚህ ቀደም ተመሳሳይ ጉዳት በቤተሰባቸው ላይ መድረሱን የሚናገሩት አቶ ይትባረክ ችግርን በውይይት መፍታት ይገባል ይላሉ።
እዚህ ቀደምም ቡግና ወረዳ ላይ አንድ ቦታ ላይ ተጥሎ 75 ነው የሞተው በ2016 ህዳር 19 ላይ የዛሬ አመት ማለት ነው። እኔ እዛ ላይ ቤት አለኝ እና እዛም አንዲት እህቴ ሜጋ የምትሰራ እመጫት ናት ቁስለኛ አነሳለሁ ብላ ገብታ ከትንሽ ጊዜ በኋላ ተመልሶ መጥቶ የሶስት ልጆች እናት ናት፣ የ6 ወር ነፍሰ ጡር ናት፣ ሙታብኛለች እና ተደጋግሞብኛል ይሄ ችግር እና አዝናለሁ። በጣም በጣም ከሚገባው በላይ ነው የማዝነው።
በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን የተኩስ ልውውጥ ተከትሎ የብልባላ ከተማ መንግስታዊ አስተዳደር ከከተማው ከለቀቀ መቆየቱን የአካባቢው ነዋሪዎች ጠቁመዋል። አካባቢውን ሲያስተዳድሩ ነበሩ የተባሉ ባለስልጣናት የእጅ ስልክ ላይ ደውለን ልናገኛቸው አልቻልንም። ከዞኑ መንግስት ኮሚኒኬሽን መምሪያም መረጃ ለማግኘት ሞክረን አልተሳካልንም። የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በክልሉ መንግስት ልሳን በቅርቡ ባስተላለፉት መልእክታቸው በክልሉ የታጠቁ ኃይሎች ሰላምን አማራጫቸው እንዲያደርጉ ጥሪ አስተላልፈው ነበር።
ቅድመ ሁኔታ የሌለው ያልተገደበ የሰላም ውይይትና ድርድር ለማድረግ መንግስት ጥሪ አድርጓል። በዚህ የሰላም ውይይትና ድርድር ተጠቃሚ እንዲሆኑ ጫካ ያሉ የታጠቁ ኃይሎችን አሁንም በድጋሚ ጥሪ ነው የምናስተላልፈው።
ይህ በእንዲህ እንዳለ በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ አቅራቢያና ዙሪያው በመንግስት ኃይሎችና በፋኖ ታጣቂዎች መካከል ትናንት ህዳር 24 ቀን 2017 ዓ.ም ከማለዳው 11 ሰዓት ጀምሮ እስከ ቀኑ 10 ሰዓት የዘለቀ የተኩስ ልውውጥ መደረጉን ሁለት ያከባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። አሁናዊው ያከባቢው ሁኔታ አስተማማኝ ባለመሆኑ ለደህንነት ይሰጋሉ ያሉና ስማቸው እንዳይጠቀስ ያሳሰቡ የሸዋሮቢት ከተማ ነዋሪ በተኩስ ልውውጥ ወቅት በተባራሪ ጥይት አንዲት እናት ቆስላ ህፃን ልጇ ሞቷል፣ በሌሎችም ላይ ጉዳት ደርሷል ብለዋል።
የአምስት ወር ልጅ ነች። እናትየዋ ተጎዳች፣ ህፃኗ ሞተች። ትላንትና ማርያም ተቀበረች። በተባራሪ ነው ወደ 6 ሰዎች ሞተዋል። ጨዋነት እንጨት ጋር የሚባል አለ ደግሞ እዚህ አቦምሳ የሚባል ወደ ቅዱስ ገብርኤል ቤተክርስቲያን አካባቢ።
በተመሳሳይ የደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላው የሸዋሮቢት ከተማ ነዋሪ ሰዎች መሞታቸውን ገልጸዋል።
ጥይት ብዙ ማጆች አጥፍቶብናል። አንድ ሁለት ልዩ የሞቱ ትንንሾች የሁለት አመት ምናምን ህይወታቸውም ያለፈ ብዙ አሉ። ሶስት አራት ይደርሳሉ ብዬ ገምታለሁ።
ትናንት በነበረው የተኩስ ልውውጥ ከአዲስ አበባ ወደ ደሴ እንዲሁም ከደሴ ወደ አዲስ አበባ የሚደረጉ የህዝብ ትራንስፖርት እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎቹ ተናግረዋል። ዛሬ በድጋሚ ያናገርናቸው የሸዋሮቢት ከተማ ነዋሪዎች ከተማዋ መረጋጋቷንና መደበኛ እንቅስቃሴ መጀመሩን ገልጸውልናል። ላፍታ ያገኘናቸው የሸዋሮቢት ከተማ ከንቲባ ዘላለም መንግስቱ በአካባቢው የተለየ ነገር አለመኖሩን ጠቁመውናል።
ምንም የተለየ ነገር የለም። ያው ከተማችን በነበረው ሰላማዊ እንቅስቃሴ ላይ ያለችው፣ አሁንም ቢሮ ባለጉዳይ እያስተናገድኩ ነው ያለሁት። ምናልባት ሰፋ ያለ መረጃ ከፈለግ መልሼ እደውልልሃለሁ።
ከንቲባው ዝርዝር መረጃ ካስፈለገ እንደሚደውሉልን ቃል ቢገቡልንም እሳቸውም አልደወሉ፣ እኛም ስንደውል ስልካቸው አልሰራልንም። ከአካባቢው መንግስታዊ ጤና ተቋማት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለዘገባው አመሰግናለሁ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። ወደ ሌሎቹ ዘገባዎቻችን እናልፋለን። ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስ እንዲፈቱ ያሳለፈውን ውሳኔ ተከትሎ ከእስር ቤት ሲወጡ ትላንት በድጋሚ ተይዘው የነበሩት የቀድሞ የሰላም ሚኒስትር አቶ ታዬ ደንደአ ዛሬ ከእስር ተለቀው ቤታቸው መግባታቸውን ባለቤታቸው ተናግረዋል። ገልሞ ዳዊት ዝርዝሩን ይዘዋል።
የቀድሞ የሰላም ሚኒስትር ዴታው አቶ ታዬ ደንደአ ዛሬ ሐሙስ ዳር 26 ቀን 2017 ዓ.ም እኩለ ቀን ላይ ከእስር ተፈተው ከቤተሰቦቻቸው ጋር መቀላቀላቸውን ባለቤታቸው ወይዘሮ ስንታየው ለማየው ለአሜሪካ ድምፅ ተናግረዋል። ባለፈው ሰኞ ህዳር 23 ቀን 2017 ዓ.ም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስ ወጥተው ጉዳያቸውን በውጭ ሆነው እንዲከታተሉ በወሰነላቸው መሰረት ትላንትና 11 ሰዓት አካባቢ ታስረው ከነበሩበት የቅሊንጦ ማረሚያ ቤት ሲወጡ ወዲያው በጸጥታ ኃይሎች ተይዘው ወዳልታወቀ ስፍራ መወሰዳቸውን ባለቤታቸው ወይዘሮ ስንታየው ገልጾ ነበር። ዛሬ ጠዋት የፌዴራል ፖሊስ ወንጀል ምርመራ ቢሮ ሄደው ባለቤታቸውን ጎብኝተዋቸው እንደነበረም ተናግረዋል።
ሜክሲኮ የፌዴራል ወንጀል መምሪያ አንጀሉ ቶክ
ሜክሲኮ አካባቢ በሚገኘው በፊት የፌዴራል ፖሊስ መምሪያ የነበረበት ቦታ ሄደን ነው የጠየቅነው። እዚያ ከደረስን በኋላ የሆኑ ሰዎች እሱ እዚህ የለም አሉን። ሌሎች ደግሞ እዛ እንደነበረ ነገሩን። በመጨረሻም አግኝተነው ምግብ ሰጥተነው ግቢውን ለቀን ወጣን። በኋላ አቶ ታዬ ራሱ ደውሎ መውጣቱን ነገረን። በቅርብ ለነበረ የቤተሰብ አባል ቶሎ እንዲሄድለት ነገር ነው። ከዛም ይዞት መጣ። ግን አሁን ነው ቤት የደረሱት።
አቶ ታዬን ለምን ተመልሰው በቁጥጥር እንዳዋሏቸው የገለጸላቸው አካል እንደሌለም ወይዘሮ ስንታየው አክለው ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የአቶ ታዬን ጉዳይ ሲከታተል መቆየቱን በኮሚሽኑ የክትትልና የምርመራ ሪጅናል ዲሬክተር ሰላማዊት ግርማይ ለአሜሪካ ድምጽ ገልጸዋል።
በፍርድ ቤቱ ትዕዛዝ መሰረት ማረሚያ ቤቱ እንግዲህ ያው የዋስትና ሂደቱን ጠብቆ እሳቸውም የሚጠበቀውን የሚጠበቅባቸውን ግዴታ ካሟሉ በኋላ ወደ 11 ሰዓት አካባቢ ያው ከቂሊንጦ ማረሚያ ቤት እንደወጡ ይታወቃል። ከዛ በኋላ ግን በፌዴራል ፖሊስ በኩል ደግሞ ያው በሕግ ይፈለጋሉ በሚል በቁጥጥር ስር ውለው ሜክሲኮ ባለው የምርመራ ማቆያ ውስጥ እንደቆዩ እናውቃለን። ከዛ በኋላ ግን ከተወሰኑ ሰዓታት በኋላ ደግሞ ተለቀው ቤታቸው ገብተዋል።
ሰላማዊት ግርማ የጸጥታ ኃይሎች አቶ ታዬን በትላንትናው ዕለት ለምን ዳግም በቁጥጥር እንዳዋሏቸው ኮሚሽኑ የሚያውቁ ነገር ይኖር እንደሆነ ተጠይቀው
ማረሚያ ቤት በኩል ነው በቀጥታ ዛሬ ክትትልና ምርመራ ያደረግነው። በፌዴራል ፖሊስ በነበሩበት ወቅት ጉብኝት አላካሄድንም። ነገር ግን መረጃዎቹን ስንከታተል ነበረ። ያው አሁን ደግሞ እንደተለቀቁ ደግሞ ያው መረጃው ኖሮናል ማለት ነው።
አቶ ታዬ ደንዳ ለፍርድ ቤት ባቀረቧቸው አቤቱታዎች ዙሪያ የሰብአዊ መብቶች ኮሚሽኑ ምርመራ ያደረገ መሆኑን የገለጹት ሰላማዊት ግርማይ ምርመራው እንደተጠናቀቀም ውጤቱ ይፋ ተደረገል ብለዋል። ባለፈው አመት ታህሳስ ወር ላይ በቁጥጥር ስር ያሉት የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ በመጀመሪያ በሶስት ጉዳዮች ተከሰው ነበር። በሂደት ግን ሁለቱ ክሶች ውድቅ ተደርገው በሶስተኛው ጉዳይ ማለትም ህገወጥ ጦር መሳሪያ ይዞ በመገኘት በሚለው ክስ ታህሳስ 3 ቀን 2017 ዓ.ም ተመረጠ። በልደታ ከፍተኛ ፍርድ ቤት ተጨማሪ የመከላከያ ምስክሮችን ለማሰማት ተቀጥረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን እናመሰግናለን። ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። 7 የበግ ነጋዴዎች በፋኖ ታጣቂዎች ተፈጸመ በተባለ ጥቃት መገደላቸውን የሟች ቤተሰቦች ገለጹ የሚለው ቀጣዩ ዘገባችን ነው። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አምሩ ወረዳ ከአገምሳ ከተማ ወደ ጎጃም ጫቡ ገበያ በመጓዝ ላይ ከነበሩ ሰዎች ውስጥ በፋኖ ታጣቂዎች ተፈጸመ በተባለ ጥቃት 7 የበግ ነጋዴዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው የሟች ቤተሰቦች ገልጸዋል። በቀጥታ በዚህ ጉዳይ ላይ ከፋኖ ታጣቂዎች ምላሽ ማግኘት አልቻልንም። ሆኖም ቡድኑ ከዚህ ቀደም በሲቪሎች ላይ ጥቃት እንደማያደርስ ገልጾ ማስተባበሉ ይታወሳል። ከመንግስት ባለስልጣናትም ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝሩን ይዛለች።
ሰኞ ህዳር 23 ቀን 2017 ዓ.ም በኦሮሚያ ክልል ሆሮ ጉድሩ ዞን አምሩ ወረዳ ልዩ ስሙ ጆጃ ምግር ተብሎ በሚጠራው አካባቢ የፋኖ ታጣቂዎች ፈጸሙት በተባለው ጥቃት የወንድማቸው ልጅ መገደሉን ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ አንድ ነዋሪ ተናግረዋል። ጥቃቱ ሲፈጸም በአይናቸው መልከታቸውንና ተመሳሳይ ጥቃት ሲፈጸም ለሶስተኛ ጊዜ መሆኑን ገልጸዋል።
ታለይ እንዳየ ረኮ ቢዳን ወጥራውት ደለካለሳን ገላ ዝቶ ተራቱ ባቸው ተቆስ
በአጋምሳ ከተማ ጆጅ በሚባል አካባቢ ላይ ነው ታጣቂዎቹ ከባድ ጥቃት የፈጸሙት። ጠዋት ላይ በፈጸሙት ጥቃት 7 ሰዎች ተገድለዋል። የወንድሜ ልጅ ነው፣ ዶሾ ጉደታ ይባላል። አሁን ሀዘን ላይ ነን። የልጆች አባት ነው። በንግድ ነው የሚተዳደረው። ሰኞ ጠዋት ጨቦ ማለት አባይን ተሻግሮ ያለ አካባቢ ሲሆን ገበያ አለ። ከጓደኞቹ ጋር በግ ጭኖ ነው የወጡት። ያው መንገድ ላይ ቀሩ። እዚሁ አባይ ወንዝን ሳይሻገሩ ለሶስተኛ ጊዜ ነው እንዲህ አይነት ጥቃት የተፈጸመው። እዚህ ቦታ ላይ መንግስት ልዩ ትኩረት እንዲሰጠው ነው የምንጠይቀውም የምንማጸነውም።
እኚህ አስተያየት ሰጪ ያክለው በቦታው ተደጋጋሚ ጥቃቶች ለሚፈጸሙ ህብረተሰቡ ስጋት ውስጥ ነው በማለት መንግስት ትኩረት እንዲሰጠው ተማጽነዋል። ሌላው የአገምሳ ወረዳ ነዋሪ መሆናቸውን የጠቀሱት ለደህንነታቸው ሰግተው ስማቸውን እንዳንጠቅስ የጠየቁት ግለሰብ ጥቃቱ አባይን ሳይሻገሩ መፈጸሙን ተናግረዋል።
መጀመሪያ ሾፌሩ በጥይት ተመታ። ሌሎች እስከነ በጎቻቸውና መኪናው በቦምብ ተቃጠሉ። በጣም አሰቃቂ ነበር። ከሟቾቹ አንዱ ተመስገን በረጋ የሚባለው ግለሰብ ለኔ የቅርብ ዘመዴ ነው። እኛ አካባቢ እንዲህ አይነት ችግር መከሰት ከጀመረ 4 ዓመታት አልፈዋል። ህዝቡ በስጋት ውስጥ ነው የሚኖረው። ከዚህ ቀደም በርካቶች ተፈናቅለዋል። ለተለያዩ ችግሮችም ተጋልጠን ነበረ። አሁንም ምንም የተሻሻለ ነገር የለም። ከሁለት ሳምንታት ወዲህ ደግሞ ተባብሷል።
ለጥቃቱ ተጠያቂ ነው ከተባለው ከፋኖ ታጣቂ ቡድን በዚህ ጉዳይ ላይ በቀጥታ ምላሽ ማግኘት አልቻልንም። ሆኖም በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ ከአሜሪካ ድምፅ የአፍሪካ ቀንድ ክፍል ጋር በቅርቡ ባደረጉት ቃለ ምልልስ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያወግዝ ተናግረዋል። መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው ማለታቸው ይታወሳል። እኚሁ አስተያየታቸውን ያጋሩን ግለሰብ አሁን በአካባቢያቸው ምርት የሚሰበሰብበት መሆኑን ጠቅሰው አርሶ አደሩ ወደ እርሻው ቦታ ለመሄድ ስጋት ውስጥ ነው ሲሉ አክለዋል። ችግሮች ሲፈጠሩ ለመንግስት አካል አቤት ለማለትም የኔትወርክ አገልግሎት ከተቋረጠ ሰንብተዋል ሲሉ ተናግረዋል። በጉዳዩ ላይ ከአገምሳ ከተማ ከተማና አምሩ ወረዳ ባለስልጣናት እንዲሁም ከኦሮሚያ ኮሙኒኬሽን ቢሮና ከኦሮሚያ አስተዳደርና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቅርቡ ለመንግስት ሚዲያዎች መግለጫ የሰጡት የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የፋኖ ታጣቂዎች በተለያዩ አካባቢዎች ላይ ጥቃት እያደረሱ ነው በማለት ተግባራቸው ሊወገዝ እንደሚገባ መናገራቸው ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ቀጣዩ ዘገባም በዛው በኦሮሚያ ክልል ያቆየናል። በኦሮሚያ ክልል ህፃናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ የተመለመሉ ነው ሲል ኢሰመኮ አስታወቀ። በኦሮሚያ ክልል ህፃናትን ጨምሮ ሰዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባልነት በግዳጅ የተያዙ መሆናቸውንና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ሐሙስ ዳር 26 ቀን 2017 ዓ.ም ተመረጠ ባወጣው መግለጫ አስታውቋል። ኮሚሽኑ ከዳር 4 እስከ 2017 ዓ.ም በኦሮሚያ ክልል አዳማ፣ ቢሾፍቱ፣ ጅማ እና ሻሸመኔ ከተሞች እንዳካሄደ በገለጸው ክትትልና ምርመራ የመከላከያ ሰራዊትን እንዲቀላቀሉ በሚል ህፃናትንና የአእምሮ ህሙማንን ጨምሮ የክልሉ ነዋሪዎች በግዳጅ መያዛቸውን አመልክተዋል። ኢሰመኮ ባወጣው መግለጫ ዙሪያ ማብራሪያ እንዲሰጡን ስመኝሽ የቆየ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰልን አነጋግራለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ህፃናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ደግሞ ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የሚገልጽ መግለጫ አውጥቷልና በቅድሚያ ይሄ ድርጊት እየተፈጸመ እንደሆነ በምን አወቃችሁ?
ወደዚህ ክትትልና ምርመራ የገባ ነው ያው በኦሮሚያ ክልል የተለያዩ አካባቢዎች የክልሉ ያስተዳደር እና የጸጥታ አካላት እንደዚህ አይነት ድርጊቶች እየፈጸሙ ነው። ማለትም የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምንመላ እናከናውናለን በሚል ሰዎችን በግዳጅ የያዙ እንደሆነ ህጻናትን ጨምሮ ማለት ነው የያዙ እንደሆነ እና የተያዙትንም ለመልቀቅ ቤተሰቦቻቸውን ገንዘብ እንዲከፍሉ እያስገደዱ ነው የሚል አቤቱታዎች እና መረጃዎች በደረሱን መሰረት ነው ይህንን ክትትልና ምርመራ ያደረግነው።
እንግዲህ ባጣራችሁባቸው አካባቢዎች ወይም ባላችሁ መረጃ መሰረት በግዳጅ የተመለመሉ ሰዎችና ህጻናት ቁጥር ምን ያክል ነው?
በትክክል ይህን ያህል ነው ማለት አይቻልም። ምክንያቱም የተወሰኑ በኦሮሚያ ክልል የተወሰኑ አካባቢዎች ብቻ ነው። እነሱም በአዳማ፣ በቢሾፍቱ፣ በጅማ እና በሻሸመኔ ከተማዎች ነው ያደረግነው እና ሁሉም የተያዙበት አካባቢም በእነዚህም ከተማዎች ቢሆን በቁጥር ማወቅ አልቻልንም። ግን ለምሳሌ እንደ ማሳያ ማድረግ የምንችለው ለምሳሌ አንድ የማቆያ ስፍራ ገብተን ካነጋገርናቸው ውስጥ ህጻናት የሆኑና አእምሮ ህመምተኛን ጨምሮ ወደ 36 ሰዎች ለማስለቀቅ ችለናል ካሉት አመራሮች ጋር ተነጋግረን እኛ ባለንበት የኛ ቲም ባለበት የተለቀቁ ሰዎች መኖራቸውን አይተናል።
በእነዚህ ክትትል ባደረጋችሁባቸውና ባጣራችሁባቸው አካባቢዎችስ ምን ያክል ሰዎች እንደተለቀቁ የሚታወቅ ነገር አለ?
በጣም ያስቸግራል እንደሱ ለማለት ምሳሌ ለመስጠት ካልሆነ በስተቀር እንዳልኩ በክልሉ ያሉ አካባቢዎች በሙሉ አልሄድንም። በእነዚህም አካባቢዎች ማቆያ ስፍራዎች ናቸው ተብለን ባገኛቸው ቦታዎች ያሉትን ብቻ ነው ለማወቅ እንችለው። ከዳር 14 እና 15 ለምሳሌ ይሄ የመልመላ ስራ ተጠናቆ ወደ 1170 አካባቢ የሚሆኑ ለሰራዊቱ የማስረከብ ሂደት ላይ ከዛ ውስጥ ወደ 602 ብቻ ናቸው መስፈርቱን አሟልተው ህፃናት ያልሆኑ በፍቃዳቸው የገቡ 602 ብቻ ናቸው ያሟላሉ ተብለው የተቀበሉት እና በዚህ መገመት ይቻላል። ግን ይሄ የአንዱ አካባቢ ብቻ ነው የሚያሳየው።
ከዛም በተጨማሪ ደግሞ ቤተሰቦች ለማስለቀቅ ተግዳጅ የተወሰዱትን ገንዘብ እንዲከፍሉ እንደሚገደዱም ገልጻችኋል እና ገንዘቡን ከፍለው ያስለቀቁ ቤተሰቦች አግኝታችኋል? ነው ይሄስ ክፍያ የሚፈጸመው?
እንግዲህ እንደዚህ አይነት የገንዘብ ክፍያ በሚደረግበት ጊዜ ቤተሰቦችም ወደ ሌላ ችግር ይዳርገናል። ሰዎቹም እንደገና ልጆቹም ወይ የተያዙትም ወጣቶችም አካለ መጠን የደረሱ ቢሆኑ እንደገና ለሌላ ችግር ይዳረጋሉ በሚል ብዙ ዝርዝር መረጃ መስጠት አይፈልጉም። እሱንም ማስገደድ ስላልቻልን ዝርዝር መረጃ ውስጥ አልገባንም። ግን ያስለቀቁ ሰዎች አሉ። ብዙ ጊዜ መጠኑ ከ20 ሺህ እስከ 100 ሺህ ሊደርስ የሚችል ነው የሚጠየቀው። እንግዲህ እንዳቅማቸው አንዳንድ ጊዜ የተደራደሩ የሚያስቀንሱበት ሁኔታ አለ። በዛም ሁኔታ የተፈቱ ሰዎች አግኝተን አነጋግረናል።
ትን ማን ነው ለፍትህ የሚያቀርባቸው? ይህንን ለማድረግስ የታየ እርምጃ አለ?
በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እየተፈጸመ እንደሆነ እነሱም አምነው፣ ነገር ግን እስከ ታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ፣ እንደዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡ እና የምልመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችን እና እድሜያቸው 18 ያልሞላ ህጻናትን እያስለቀቁ እንደሆነ ኦሮሚያ ኃላፊዎች ነግረውናል። ሰዎቹንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህጻናትንና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካና የህገወጥና የዘፈቀደ ስርዓት የሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው። ነገር ግን በተለይ ይህንን ድርጊት የፈጸሙ ሰዎችን እንዲሁም ደግሞ የተያዙ ሰዎችን ለማስለቀቅ ገንዘብ የተቀበሉ ሰዎችን ግን ተከታትሎ ተጠያቂነት የማረጋገጥ ኃላፊነቱ የኦሮሚያ ክልል እና የፌዴራሉም እንደዚሁ መከላከያ ሰራዊት ይህንን ክትትል አድርጎ ማረጋገጥ አለበት የሚል ምክር ሀሳብ በዚህ ምክንያት ነው የሰጠ ነው።
እናንተ ምርመራ ካካሄዳችሁባቸው እንደ አዳማ፣ ቢሾፍቱ፣ ጅማ እና ሻሸመኔ ውጭ ያሉ ሌሎች የኦሮሚያ ከተሞች ውስጥ ተመሳሳይ ነገር ለመፈጸሙ መረጃ አላችሁ? ከኦሮሚያ ውጭስ በሌሎች ክልሎች ውስጥ ተመሳሳይ ነገር ይፈጸማል?
እኛ መረጃም አቤቱታም የደረሰን ከኦሮሚያ ክልል ነው። በተለይ በስፋት አቤቱታ የመጡባቸው አካባቢዎችን ነው መርጠን ክትትልና ምርመራ ያደረግንበት። በሌሎቹም አካባቢዎች ሊፈጸም ይችላል የሚል ግምት ሊኖር ይችላል፣ ግን በዚህ ግዝበት ይሁን በተወሰነ መልኩ ይቀንስ እሱን ማረጋገጥ አንችልም። ግን በተወሰነ መልኩ እንደዚህ አይነት አሰራር ካለ ቶሎ እርምጃ ወስዶ መከላከል የሚቻልበትን ሰዎችንም እንደዚሁ ተጠያቂ ማድረግ እንደሚያስፈልግ ለመጠቆም ነው። እንደዚህ አይነት ምልመላ ደግሞ ሊቀጥልም ስለሚችል በሌሎቹ ክልሎች በቀጣይም አስፈላጊው የጥንቃቄ እርምጃዎች እንዲወሰዱ በተለይ በሀገር መከላከያ ሚኒስቴር ምክረ ሀሳባችንን አቅርበናል።
ይህ አይነቱ የግዳጅ ምልመላ እንዲቆም ከዚህ በኋላም ተፈጻሚ እንዳይሆን ለክልሉ ሊሆን ይችላል ወይም ለፌዴራል መንግስት ምን አይነት ምክረ ሀሳብ ነው ያቀረባችሁት?
እንግዲህ ከዚህ ምሳሌ ወስደን እንደዚህ አይነት መመሪያው ሲሰጡ የምልመላ መስፈርቶቹ ህጉን የጠበቁ ናቸው። ብሔራዊ ህግንም የዓለም አቀፍ ህግንም መስፈርቶቹ በራሳቸው ያንን የሚያሟሉ ናቸው። ግን ወደ ታች ወርዶ ምልመላው በሚሰራበት ጊዜ በመስፈርቱ መሰረት መመልመሉ ሰዎች በፍቃዳቸው እየተመዘገቡ እንደሆነ፣ በዚህ ሂደትም ህጻናት በህገወጥ መንገድ እየተያያዙ እንዳልሆነ እና ክፍተትን ፈጥሮ ሰዎች ገንዘብ መሰብሰቢያ ሰዎችን ማንገላቻ እንዳይሆን አስፈላጊው ጥንቃቄ ሊወሰድ ይገባል። እንደዚህ አይነት ድርጊት ውስጥ የገቡ ሰዎችን ደግሞ በህግ ጠይቆ ተጠያቂነትን ማረጋገጥና ለወደፊቱም ትምህርት እንዲሆን ሌሎችም ወደዚህ አይነት ድርጊት እንዳይገቡ ትምህርት እንዲሆን ማድረግ ያስፈልጋል። የህግ በላይነትን ማረጋገጥ በጣም አስፈላጊ ይሆናል።
በጣም አመሰግናለሁ ወይዘሮ ራኬብ መሰለ፣ የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር። የሰብአዊ መብት ኮሚሽኑ በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ስለመገደዳቸው ዛሬ ባወጣው መግለጫ ዙሪያ ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። አድማጮችና ተመልካቾቻችን በዚህ መግለጫ ዙሪያ ከፌዴራል መንግስቱም ሆነ ከክልሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻቸውን ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ስርጭታችንን ነው። ዝግጅቶቻችን እስከ ምሽቱ 4 ሰዓት ይቀጥላሉ። የአፍሪካ ቀንድን ወደ ተመለከተው ዘገባችን እናልፋለን። በኬንያና በዩጋንዳ ለታቀደው ከሶማሊያ ጋራ የማሸማገል ሐሳብ ኢትዮጵያ አዎንታዊ ምላሽ ሰጣለች። ከሶማሊያ ጋራ ለሚደረግ ድርድር ኢትዮጵያ ዝግጁ መሆኗን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ጋዜጣዊ መግለጫ ሲሰጡ ለኬንያና ኡጋንዳ የሽምግልና እቅድ የኢትዮጵያን ምላሽ በተመለከተ በተጠየቁበት ወቅት ይህንን አረጋግጠዋል። ቃል አቀባዩ በሌሎች ጉዳዮች ላይም ማብራሪያ ሰጥተዋል። ኬኔዲ አባተ።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ህዳር 26 ቀን 2017 ዓ.ም በወቅታዊ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ ላይ የኬንያንና የኡጋንዳን የሽምግልና እቅድ በተመለከተ ከጋዜጠኞች ተጠይቀው ከሶማሊያ ጋር ለሚደረግ ድርድር ኢትዮጵያ ዝግጁ መሆኗን አስታውቀዋል። የኬንያው ፕሬዝደንት ዊሊያም ሩቶ የቀጣናውን መረጋጋት አደጋ ላይ የሚጥል ያሉትን በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለመፍታት ከዩጋንዳው ፕሬዝደንት ዩዌሪ ሙሴቬኒ ጋር ጥረት እንደሚያደርጉ ቅዳሜ ዕለት ተናግረዋል። ለዚህ የጥረት እቅድ የኢትዮጵያ ምላሽ ምን እንደሆነ የተጠየቁት አምባሳደር ነቢያት ኢትዮጵያ ችግሩን ለመፍታት ለሚደረጉ ድርድሮች ዝግጁ እንደሆነች ገልጸዋል።
ኢትዮጵያ ከመጀመሪያው ጀምሮ ማናቸውንም አይነት ልዩነቶች በውይይት በሰላም ድርድር እንደሚፈቱ ጽኑ እምነቷ ነው። ይሄ ለዚህም ነው በቀረቡ መድረኮች ላይ ቀርባ አቋማን በማስረዳት ለዘላቂ የሆነ ሁለቱንም ሀገራት ሊያስማማ ወደሚችል አቅጣጫ ለመሄድ አጋዥ ሚና ስትጫወት የቆየችው። ስለዚህ ኢትዮጵያ ከሰላም መድረኮች የሸሸችበት አጋጣሚ የለም።
የሶማሊያ መንግስት በኬንያና ዩጋንዳ የሽምግልና ጉዳይ ላይ ስላለው አቋም በይፋ የገለጸው ነገር የለም። የኬንያው ፕሬዝዳንት ከዩጋንዳው አቻቸው ጋራ ኢትዮጵያንና ሶማሊያን ለማሸማገል እንደሚጥሩ የተናገሩት የምስራቅ አፍሪካ ማህበረሰብ 24ኛ መደበኛ የመሪዎች ጉባኤውን ባካሄደበት በታንዛኒያ አሩሻ ላይ ባደረጉት ንግግር ነው። የሶማሊያ ፕሬዝዳንት ጽህፈት ቤት በወቅቱ ባወጣው መግለጫ ፕሬዝዳንት መሐሙድ ሩቶና ሙሴቬኒ በጉባኤው ላይ ተገናኝተው መነጋገራቸውን ቢገልጽም ከኢትዮጵያ ጋር ስላለው ውጥረት ሽምግልና ሊኖር እንደሚችል ግን አልጠቀሰም። የአገሪቱ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ከዚህ ቀደም ለተደረጉ ሽምግልናዎች አለመሳካት ኢትዮጵያን ተጠያቂ ማድረጋቸውን የገለጸው ሮይተርስ ስለ ቀጣይ የሽምግልና ጥረቶች ያሉት ነገር ስለመኖሩ ግን በዘገባው አላካተተም። ኢትዮጵያ ራሷን ነጻ አገር አድርጋ ከምትቆጥረው ከተገንጣይዋ ሶማሊላንድ ጋራ በተፈራረመችው አወዛጋቢ የባህር በር የመግባቢያ ስምምነት ምክንያት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ለማርገብ ከዚህ ቀደም የተደረጉ ጥረቶች ተጨባጭ ውጤት አላስገኙም። ቱርክ ችግሩን ለመፍታት በሐምሌና ነሐሴ ወራት ሁለት ስብሰባዎችን በአንካራ ላይ አመቻችታ የነበረ ሲሆን የሁለቱ አገሮች ልዑካን ፊት ለፊት ሳይገናኙ በተናጠል ባደረጉት ውይይት መግባባት አልቻሉም። የሶማሊያ ባለስልጣናት የመግባቢያ ሰነዱ እስካልተሰረዘ ድረስ ከኢትዮጵያ ጋር ምንም አይነት ቀጥተኛ ንግግር እንደማይኖር አጽንኦት ሲሰጡ ሰንብተዋል። ከዚህም ባለፈ ኢትዮጵያ በአዲሱ የአፍሪካ ህብረት የሶማሊያ ሰላም አስከባሪ ተልእኮ ውስጥ እንደማትሳተፍ ሶማሊያ አቋም ይዛለች። ይህን ተከትሎ ነባሩ የአፍሪካ ህብረት የሶማሊያ ተልእኮ ስምሪት ከጥቂት ሳምንታት በኋላ ሲያበቃ የኢትዮጵያ ጦር ከሶማሊያ ለቆ ሊወጣ እንደሚችል ይጠበቃል። በዛሬው መግለጫ ላይ ስለዚህ ጉዳይ የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ስለ ጦሩ መውጣት አስተያየት ባይሰጡም የጸረ አልሻባብ ውጊያው ግን እንደሚቀጥል በድጋሚ አረጋግጠዋል።
በቀጣይም የሚኖረው አጠቃላይ የኢትዮጵያ ተሳትፎ እዚህ ቀጠና ላይ ለቀጠናው ብቻ ሳይሆን ከቀጠናው ተሻጋሪ የሆኑ የሰላምና አለመረጋጋት ምንጮችን ማድረቅ የሚቻልበት ሂደት ላይ ከሌሎች አጋሮች ጋር ሆና ቁልፍ ሚና መጫወቷን የምትቀጥል ነው የሚሆነው። በአካባቢው አሸባሪው አልሸባብ በተገኘው ክፍተት ሁሉ ከተፈጠረለት ከሌሎች መሰል ድርጅቶች ጋር በመቀናጀት ከቀጠናው ባለፈም ለዓለም ስጋት እንደሚሆን ስለሚታወቅ ማለት ነው።
የውጭ ጉዳይ ሚኒስቴር ቃል አቀባዩ በዛሬው መግለጫቸው በሌሎች ጉዳዮችም ላይ ማብራሪያ የሰጡ ሲሆን በህገ ወጥ የሰዎች አዘዋዋሪዎች ተታለው ወደ ሚያንማር የገቡና ለችግር የተጋለጡ ኢትዮጵያውያንን ለማስለቀቅ ጃፓን የሚገኘው የኢትዮጵያ ኤምባሲ ከሚያንማር ውጭ ጉዳይ ሚኒስቴርና የሀገር ውስጥ ሚኒስቴር ጋር የኦንላይን ስብሰባዎችን አካሂዷል ብለዋል። መሰል ችግር ያጋጠማቸው የሌሎች 18 ሀገራት ኤምባሲዎችም በውይይቱ መሳተፋቸውን ገልጸዋል። በሊባኖስ ለደህንነታቸው አስጊ በሆነ ሁኔታ ውስጥ የሚገኙ የሚገኙ ኢትዮጵያውያንን ለማስመለስ የሚደረገው ጥረትም እንደቀጠለና በአጭር ጊዜ ውስጥ 2000 ዜጎች እንደሚመለሱ ከነዚህም 200 ከሳምንት በኋላ ወደ አገራቸው እንደሚገቡ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀጣዩ ዘገባ ወዲህ ወደ አሜሪካ ይመልሰናል። በአሜሪካ የካሊፎርኒያ ግዛት የሚከተለው ተራማጅ ፖሊሲዎችን ከመጪው የትረምፕ አስተዳደር ሊመጣ ከሚችል ተግዳሮት ለመከላከል መነሻ እርምጃዎችን ወስዷል። የቪኦኤ ማት ቢብል ከግዛቲቱ መዲና ሳክራሜንቶ የላከው ዘገባ ነው፣ እንደሚከተለው ተጠናቅሯል። የካሊፎርኒያ ሕግ አውጪዎች የግዛቲቱ ፖሊሲዎችን ከመጪው የትረምፕ አስተዳደር ሊመጣ ከሚችል ተግዳሮት ለመከላከል ባለፈው ሰኞ አስቸኳይ ስብሰባ አድርገዋል። አፈ ጉባኤ ሮበርት ሪቫስ ምክር ቤቱ ከፌዴራል መንግስት ጋር ለሚኖር የሕግ ህልሚያ መዘጋጀት አለበት ይላሉ።
የጾታ አጋር ምርጫቸው ለየት ያሉ ሰዎች ጥቃት ከደረሰባቸው፣ ትጉህ ሰራተኛ የሆኑ ስደተኞች ኢላማ የሚደረጉ ከሆነ፣ የሴቶች ስነ ተዋልዶ መብት ስጋት ከተደቀነበት፣ ባሉን መንገዶች ሁሉ እንታገላለን።
በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ካሊፎርኒያ አስተዳደራቸውን 120 ጊዜ ከሷል። በዚህም የግዛቲቱን የስደተኞች ከመኪና የሚመነጩ አደገኛ ጭሶችን እና የጤና ክብካቤን በተመለከተ ያሉትን ፖሊሲዎችን ጠብቆ በማቆየት ረገድ ተሳክተውለታል። ተመራጩ ፕሬዝደንት በምርጫ ዘመቻቸው ወቅት ካሊፎርኒያ ያላትን የተሽከርካሪዎች ብክለት ቁጥጥርን እንደሚያነሱና ፈቃድ የሌላቸውን ስደተኞች በሙሉ ወደ አገራቸው እንደሚመልሱ ዝተዋል። በተጨማሪም ግዛቲቱ ፖሊሲያቸውን የምትገዳደር ከሆነ በአደጋ ጊዜ የሚሰጥ የገንዘብ እርዳታን እንደማይለቁ አስታውቀዋል። አስቸኳይ ስብሰባውን የጠሩት የካሊፎርኒያው አገር ገዥ ጋቪን ኒውሰም ምክር ቤቱ ለግዛቲቱ የሕግ ፈንድ ተጨማሪ 25 ሚሊዮን ዶላር እንዲመድብ ጠይቀዋል። ሻዴ ኤልሃዋሪ ከሎስ አንጀለስ አዲስ የተመረጡ ተወካይ ናቸው።
ለሚመጣው ትልቅ ፍልሚያ ራሳችንን ማዘጋጀታችን እጅግ አስፈላጊ ነው። የማህበረሰባችንን ፍላጎት፣ የመኖሪያ ቤትንና የጎዳና ተዳዳሪዎችን ችግር በተመለከተ ሊመጡ ለሚችሉ የሕግ ፍልሚያዎች መዘጋጀት አለብን።
ለሕጋዊ ወጪ ተጨማሪ ገንዘብ የተጠየቀው ካሊፎርኒያ እየጨመረ የመጣ የበጀት እጥረት በገጠማትና በመጪው የትረምፕ አስተዳደር ወቅት ኢኮኖሚዋ ችግር ሊገጥማት ይችላል በሚባልበት ወቅት ነው። ነገር ግን የዲሞክራቲክ ፓርቲው በግዛቲቱ የበላይነት ስላለው ተራማጅ ፖሊሲዎችን በመጠበቅ ረገድ ሰፊ ድጋፍ እንደሚኖር ይጠበቃል። በምክር ቤቱ አናሳ ድምፅ ያለው የሪፐብሊካን ፓርቲው መሪ የሆኑት ጄምስ ጋላጋር ግን የፌዴራል መንግስቱን ለመታገል ማስመሰል የተሳሳተ አካሄድ ነው ባይ ናቸው።
ለፕሬዚደንት ትራምፕ ደብዳቤ ልኬያለሁ። የግዛቲቱ ባለሥልጣናትን ጨምሮ በርካታ የግዛቲቱ ሰዎች የዱር እሳትን መከላከል፣ የመጠጥ ውሃና የመኖሪያ ቤት ችግርን በመሰሉ ጉዳዮች ላይ አብረው መስራት ይፈልጋሉ ስል ጽፌላችኋለሁ።
ትራምፕ ፍልሰተኞችን በሙሉ እንደሚያስወጡ ማቀዳቸውን በመቃወም በምክር ቤቱ ደጃፍ ላይ የተቃውሞ ሰልፍ ተደርገዋል። 1.8 ሚሊዮን የሚሆኑ የመኖሪያ ፍቃድ የሌላቸው ስደተኞች የሚገኙባት ካሊፎርኒያ የፌዴራል መንግስት ስደተኞቹን ለማባረር ለሚያደርገው ጥረት ትብብር ስትነፍግ ቆይታለች። የግዛቲቱ ምክር ቤት የሪፐብሊካን አባል የሆኑት ቢል ኢስራኤል ይህ መቆም አለበት ይላሉ።
የድንበር ደህንነትና የስደተኞች ፖሊሲን በተመለከተ የግዛቶች ጉዳይ አይደለም። 50ዎቹም ግዛቶች የየራሳቸው የስደተኞች ፖሊሲ ሊኖራቸው አይችልም። አንድ ፖሊሲ ነው ሊኖር የሚገባው።
The power granted states to resist federal overreach has been used since the drafting of the U.S. Constitution and is intended to protect citizens, says Dave Carrillo, of Berkeley Law at the University of California.
To a
certain extent, conflict between the states and the federal government.
በግዛቶችና በፌደራል መንግስት መካከል ንትርክ መኖር የተለመደና የሚጠበቅ ነገር ነው። ችግር አይደለም። የግድልና ሶግደ የሚገባ ነገርም አይደለም። አንዳንድ ጊዜ የፌደራል መንግስቱ አጋር ወይንም መከታ ሊሆን ይችላል። አንዳንድ ጊዜ ደግሞ ግዛቶች ከፌደራል መንግስት ሊመጣ ከሚችል ችግር ሊጠብቁ ይችላሉ። እነዚህ ሁለት ሁኔታዎች በአሜሪካ ታሪክ የታዩ ሁኔታዎች ናቸው።
የግዛቲቱ ምክር ቤት ዶናልድ ትራምፕ በእንደ አውሮፓን አቆጣጠር ጥር 20 ቀን ስልጣን ከመረከባቸው በፊት በአስቸኳይ ጊዜ ረቂቅ ሕጉ ላይ ተከራክሮ ድምፅ ይሰጣል ተብሎ ይጠበቃል። ማት ዲብል ከሳክራሜንቶ ለላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ። ፕሬዚደንት ጆ ባይደን በትናንትናው ዕለት አንጎላ የሚገኘውን የሎቢቶ ወደብ ጎብኝተዋል። ወደቡ በአሜሪካ የሚደገፍ የባቡር መንገድ መልሶ ማልባት መርሃ ግብር አካል ነው። አኒታ ፓወር ላከችውን ዘገባ ሀብታሙ ስዩም ያቀርብልናል።
ፕሬዚደንት ጆ ባይደን ከዋሽንግተን ወደ ምዕራብ አንጎላዋ ወደብ ያቀኑበት ምክንያት መጻኢውን ጊዜ ለመመልከት መሻት ነው።
ባለፈው ዓመት ይህንን የግንባታ እቅድ ከቡድን ሰባት አጋሮቻችን ጋር ሳስጀምር ግባችን የተሻለ ነገን መገንባት እንደሆነ ተናግሬ ነበር። ወዳጆቻችን፣ መጪው ዘመን ዛሬ ላይ ተከስቷል። ዛሬ ሆኗል። መጻኢው ጊዜ እዚህ ነው።
ረቡዕ ዕለት ባይደን ወደ አፍሪካ ያደረጉትን የመጀመሪያና ብቸኛ ጉዞ የአንጎላ ሎቢቶ ወደብን በመጎብኘት አጠናቀዋል። ወደቡ 1300 ኪሎ ሜትሮች ርዝማን ያለው ከመካከለኛው የአፍሪካ ስፍራዎች በእጅጉ አስፈላጊ ማዕድናትን የሚያጓጉዘው በዩናይትድ ስቴትስ የተደገፈው የባቡር መንገድ የመጨረሻ መዳረሻ ነው። ዩናይትድ ስቴትስ ያረጁ የባቡር ሀዲዶችን ለመጠገን 4 ቢሊዮን ዶላር ያክል አውጥታለች። ይህ የባቡር መስመር በመዳብ ማዕድን የበለጸገችውን ዛምቢያንና የተለያዩ ማዕድናት ክምችት ባለቤት የሆነችው ኮንጎን አቆራርጦ ከወደብ ይደርሳል። በባለሥልጣናቱ አቆጣጠር ሙሉ የባቡር መንገድ በያዝነው 10 ዓመት መጠናቀቂያ ላይ ሲቋጭ 45 ቀናት ድረስ ይፈጅ የነበረው ጉዞ ወደ 48 ሰዓታት ብቻ ያጥራል። ረቡዕ ዕለት ባይደን ዩናይትድ ስቴትስ የባቡር ሀዲዱን ለማሻሻል መተላለፊያውን ለማልማትና ግብርናን ለማስፋፋት ሌላ 600 ሚሊዮን ዶላር እንደምትመድብ አስታውቀዋል። ይህ መርሃ ግብር ከቻይናው የተንሰራፋ መቀነትና ጎዳና መርሃ ግብር ጋር ሲወዳደር አነስተኛ ቢሆንም ዩናይትድ ስቴትስ ከአፍሪካ ሀገራት ጋር እውነተኛ አጋርነት እንደምትሻ ባይደን አጽንኦት ሰጥተዋል።
ዩናይትድ ስቴትስ አፍሪካ ውስጥ መዋለ ነዋይን እንዴት ማፍሰስ እንደሚገባ ማወቅ ባለው ጠቀሜታ ልክ አፍሪካ ላይ ምን ያህል መዋለ ነዋይ ማፍሰስ እንዳለባትም ትገነዘባለች።
የቀጠናው መሪዎች መርሃ ግብሩን ለማብራራትና ወደፊት የሚራመድበትን መንገድ ለማቀድ ከባይደን ጋር መክረዋል። ዣኦ ሎሬንዞ የአንጎላ ፕሬዚደንት ናቸው።
ይህ በኢኮኖሚ ልማት ውስጥ አነስተኛና መካከለኛ ኢንተርፕራይዞች በንግድ እሴት ሰንሰለት ውስጥ በዋናነት በግብርና በኢንዱስትሪና በማዕድን ማውጣት ሥራዎች ውስጥ የደቡብ አፍሪካ ልማት ማኅበረሰብና የምስራቅ አፍሪካ አካባቢን ንግድና ኢኮኖሚያዊ እድገት ለማሳደግ ወሳኝ ይሆናል።
ፍሌክስ ቲሺኬዴ የዲሞክራቲክ ሪፐብሊክ ኮንጎ መሪ ናቸው።
መተላለፊያው ከመጓጓዣ ጎዳናነት የተሻገረ ነው። ለክልላዊ ውህደት፣ ኢኮኖሚያዊ ለውጥና የዜጎቻችንን የኑሮ ሁኔታ ለማሻሻል ልዩ ዕድል አለው።
ተንታኞች ግን የግንኙነት ልግስና ለመሆኑን ፈጥነው አመላክተዋል። ዋላቻ ባላ የነጻ ምጣኔ ሀብታዊ ፖሊሲና ስልት አማካሪ ናቸው።
ከአሜሪካና አውሮፓ ህብረት አንጻር አረንጓዴ ምጣኔ ሀብትን ለመገንባት ቁልፍ የሆኑ ማዕድናት ተደራሽ አልሆንም። ዓለም አቀፉን ምጣኔ ሀብት አረንጓዴ በማድረጉ ሂደት ወደ ኋላ ቀርተናል የሚል እምነት አለ።
አንድ ከፍተኛ የአንጎላ ግብርና ባለሥልጣን ለቪኦኤ እንደተናገሩት አንጎላ ይህንን ማበረታቻ አንድ ቀን ከፍ ያለ ዋጋ ያላቸውን ዕቃዎች በአፍሪካ የእድገትና ዕድል ሕግ ወይም አገዋ በኩል ወደ አሜሪካ ለመላክ እንደምትችል ተስፋ ታደርጋለች። አንደርሰን ጀሮኒሞ የግብርና ሚኒስትሩ የዕቅድና መረጃ ጥናት ቢሮ ኃላፊ ናቸው።
በተጨማሪም የአገር ውስጥን ምርት በማስተዋወቅ ሕዝባችንን የመመገብ ፍላጎታችንን በብቃት በመፍታት ላይ እናተኩራለን። የአሁኑ ሂደት እንደ አገዋ ወዳሉ ዕድሎች በብቃት ለመሸጋገር ይፈቅድልናል።
እቅዱ ማራኪ ነገን አልሟል። ባይደን ከሳቸው የሕይወት ዘመን የሚሻገር እንደሚሆን ተስፋ ሰንቀዋል።
በቀጣዩ ዘገባ ወደ ኢትዮጵያ ትግራይ ክልል እንዘልቃለን። የትግራይ ክልል ወርቅ ለሀብት ዝርፊያ ተጋልጧል ይላል ዘገባው። የትግራይ ክልል አሰቃቂ ብለው በገለጹት ጦርነትና ረሃብ ከደረሰበት ጉዳት ለማገገም እየታገለ ባለበት በአሁኑ ወቅት ለሀብት ዝርፊያ መጋለጡን እና የወርቅ ማዕድን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ ዕጣ የተጋረጠበት መሆኑን ነዋሪዎችና ባለሥልጣናት ተናግረዋል። በማዕድን ማውጫው አቅራቢያ የሚኖሩ ነዋሪዎች ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን የገለጹ ሲሆን ኬሚካሉ የላሞችን ቆዳ እያበላሸና መሬት እያራቆተ መሆኑን የዓይን እማኞችና ባለሥልጣናቱ ተናግረዋል። የትግርኛ ክፍል ባልደረባ ገብረ መድን በዚህ ጉዳይ ላይ ያጠናቀረው የምርመራ ዘገባ እንደሚከተለው ይቀርባል።
የወርቅ ማዕድን በስፋት የሚወጣበት የሰሜን ምዕራብ ትግራይ ክልል አንዳንድ ነዋሪዎች አካባቢውን በመርዛማ ኬሚካል እየበከሉና ልጆቻችንን ለጤና እክል እየዳረጉብን ናቸው ስላሏቸው ወርቅ አውጪዎች አቤቱታቸውን ለፍርድ ቤት በማቅረብ ፍትህ እንዲሰጣቸው ጠይቀዋል። የሰሜን ምዕራብ ትግራይ ከፍተኛ ፍርድ ቤት ፕሬዚዳንት ዳኛ መንግስቱ ተክላይ ለአሜሪካ ድምፅ እንደተናገሩት ማዕድን ቆፋሪዎች የሚጠቀሙባቸው ኬሚካሎች የጤና የደህንነትና የመረጋጋት ስጋት ምንጭ ይሆኑ ነው
ክብሎ ዘላነ ሀፍቲ አልሸባብ ዘሎ በሕግን ፍርዓትን ከመሐደረሎ
እኔ ለማለት የምፈልገው ዚህ አካባቢ ያለው የተፈጥሮ ሀብት አጠቃቀም በሕግና በስርዓት መመራት አለበት። የጥቂት ግለሰቦች መጠቀሚያ ሊሆን አይገባም። ከዚህ ሀብት ምንጭ የሚጠቀሙ ግለሰቦችም ከሀብቱ ተጠቃሚ ባልሆነ ህዝብ ላይ የደህንነትና የህልውና ስጋቶች እንዲሁም የጤና ችግሮች የሚያስከትሉ እንዲሆኑ ሊፈቀድላቸው አይገባም።
ማዕድን በሚወጣባቸው የክልሉ አካባቢዎች ማዕድን በሚወጣበት ወቅት ሳይናይድና ሜርኩሪ የተባሉ ሁለት የታወቁ የኬሚካል አይነቶች ጥቅም ላይ መዋላቸውና ይህም በምርመራ መረጋገጡን የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ባደረጋቸው በርካታ ቃለ ምልልሶች ለመረዳት ተችሏል። ሜርኩሪ የዓለም ጤና ድርጅት ለህዝብ ጤና ስጋት ይደቅናሉ ካላቸው ከአስሩ ዋና ዋና ኬሚካሎች ወይም በቡድን ተለይተው ከሚታወቁ የኬሚካል አይነቶች አንዱ ተደርጎ ይወሰዳል። በትግራይ የማዕድን ማውጫ ሳይናይድና ሜርኩሪ ለደህንነት አስጊ በሆነ መልኩ ጥቅም ላይ መዋላቸው ያሳሰበው የክልሉን የሳይንስና ቴክኖሎጂ ልማት በበላይነት የሚከታተለው የመንግስት አካል የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ ደህንነቱ ያልጠበቀን የኬሚካል አጠቃቀም የሚያስቆም እርምጃ እንዲወስዱ የክልሉን የመንግስት ተቋማት ጠይቋል። የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ የጨረርና የኒውክሌር ደህንነት ጉዳዮች ዳይሬክተር አቶ ግዛቸው ወለጻድቅ በየነ ቢሮአቸው ኬሚካሎች በማዕድን ቦታዎች መኖራቸውን በማስጠንቀቅ ባለፈው ጥር ወር ለክልሉ ፕሬዝዳንት ጽፈት ቤት ደብዳቤ መጻፉን ተናግረዋል። የቢሮአቸው አባላት ያሉበት ቡድን የባህል ማዕድን ቆፋሪዎች ተመስሎ ወደ ማዕድን ማውጫ ቦታዎቹ በመጓዝ አሳዛኝ ብሎ የጠራውን ሁኔታ መመልከቱን ገልጸዋል። በጣም አስፈሪ ነው ያሉት አቶ ግዛቸው እንዲህ ብለዋል።
ካሜኻ ከሜኻ ዝብልቱ ከባቢ ወርቅ ዛሪው ስተፈላለ አካላት
ወርቅ የሚለቀምበት አካባቢ ያሉት የተለያዩ አካላት ከየት ነህ ወዴት ነህ ይላሉ። እንደዛ አይነት የጥናት ስራዎች እንድትሰራ ስለማይፈቅዱልህና አደጋ ሊያደርሱ እንደሚችሉም ነው ያየነው። ሚገርሞ ደግሞ እንደዛ የዳሰሳ ስራ እንዳትሰራ የሚከላከሉ ጠባቂዎች አሉ። በማዕድን ስራ የተሰማሩ ሰዎች አካባቢውን ይጠብቁታል። ማን ይገባል ማንስ ይወጣል በጥብቅ ቁጥጥራቸው ስር ነው። ለምን መጣ ምን ልታደርግ ገባ በማለት ጥብቅ የሆነ ቁጥጥር ስለሚያደርጉና ወደ አላስፈላጊ አደጋም ሊከቱ ስለሚችሉ በቻልነው መጠን ከወርቅ ለቃሚዎች ጋር ተመሳስለን ገብተን ነው የቪዲዮ ምስሎቹንና ፎቶግራፎቹን ያነሳ ነው።
አንዲት በኬሚካል የተጎዳች ላምና ሴቶች ለአደጋ በሚያጋልጣቸው ሁኔታ በባዶ እጆቻቸው አፈሩን በኬሚካል ሲያጥቡ የሚያሳይ ቪዲዮ አጋርተዋል።
አክቹአሊ ከባቢ ዝበጽሕ ዘሎ
ታርግት በአካባቢው በእንስሳት ላይ መሬት ላይ አፈር ላይ በአካባቢው ውሃ የሚጠቀም ህብረተሰብ ላይ እየደረሰ ያለው ጉዳት ምንድን ነው የሚለውን ነው ያየነው። እጆቻቸው የተላላጡ ሰዎች አግኝተናል። እዚያ አካባቢ ውሃ የሚጠጡ እንስሳትም ምን ያህል እየተጠቁ እንደሆነ አይተናል። እርግጥ ነው ዳሰሳችን ጥልቅ አይደለም። ቀጣይና አስቸኳይ ዳሰሳ እንዲደረግበት መንግስትን አሳውቀናል።
በታህታይ ቆራሮ ወረዳ ለእንዳስላሴ ከተማ የመጠጥ ውሃ ምንጭ ከሆነው ግድብ አቅራቢያ ወርቅ በሚወጣበት ሂደት ወቅት ህገወጥ አደገኛ ኬሚካሎች ይጠቀሙ በነበሩ ሰዎች ላይ በያዝነው የህዳር ወር እርምጃ መወሰዱን የትግራይ ኮሚኒኬሽን ጉዳዮች ቢሮ የፌስቡክ ገጽ ላይ በሰፈረው ጽሑፍ አስታውቋል። አደገኛ ኬሚካሎችን በመጠቀም ህገወጥ የወርቅ ማውጣት ስራ በተሰማሩ ግለሰቦች ላይ እርምጃ ተወስዷል ሲል ጽሕፈት ቤቱ ህዳር 6 2017 ዓ.ም ባሰፈረው ጽሑፍ አመልክቷል። ስለ እርምጃው ምንነትም ሆነ ጥቅም ላይ ስለዋሉት ኬሚካል አይነቶች ዝርዝር መረጃ አልሰጠም። እንደ ክልሉ ባለስልጣናት ገለጻ ምንም እንኳን የኢትዮጵያ መንግስት ከማዕድን ማውጫዎች ትልቁ ተዋናይ ቢሆንም ከበርካታ የአፍሪካ ሀገራትና ከሩቅ ምስራቅ እስያ የመጡ የውጭ ወርቅ አውጪዎችን መኖራቸውን ተናግረዋል። ለመገናኛ ብዙሃን አስተያየት የመስጠት ፍቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ የትግራይ የጸጥታ ኃይሎች አባል የውጭ ኩባንያዎች ኢዛና የማዕድን ልማት ከተባለ የአገር ውስጥ የማዕድን አውጪ ኩባንያ ጋር ከተባለ የአገር ውስጥ ማዕድን አውጪ ኩባንያ ጋር ነው የሚሰሩት ሲል ተናግረዋል። የኢዛና ኩባንያ ኃላፊ አቶ ተስፋጽዮን ደስታ መጀመሪያ ላይ ለአሜሪካ ድምፅ የስልክ ጥሪና አጭር የጽሑፍ መልእክት ምላሽ አልሰጡም። ሆኖም የአሜሪካ ድምጽ ዘገባ ከተሰማ በኋላ ግን የማዕድን ኩባንያው የተዛባ ብሎ በጠራው ዘገባ አስተያየት እንዲሰጥ አልተጠየቅኩም ያለበትን መግለጫ አውጥቷል። ኢዛና ከጦርነቱ በፊት ከውጭ ኩባንያዎች ጋር ይሰራ ነበር ያለው መግለጫ አክሎም በጸጥታና አለመረጋጋት የተነሳ ኩባንያዎቹ ከጦርነቱ በኋላ ወደ አካባቢው ተመልሰው አልመጡም ብለዋል። በሰሜን ምዕራብ ትግራይ አስገደ ወረዳ የልምዓት ቀበሌ የሚገኘው የወርቅ ፋብሪካ ከብክነትና ከአካባቢው ውድመት የጸዳ ነው ሲል ኩባንያው አስታውቋል። ባለፈው ሳምንት መገባደጃ በሰጡት አስተያየት በክልሉ ባለፉት 3 ወራት ውስጥ 28 ኩንታል ወርቅ መመረቱና ለፌደራል መንግስት መሸጡን የተናገሩት የትግራይ ግዚያዊ ፕሬዝዳንት አቶ ጌታቸው ረዳ ነገር ግን የክልሉ አስተዳደር ከሽያጩ ተጠቃሚ አልሆነም ብለዋል። የኢትዮጵያ ንግድ ባንክ እንዳስላሴ ቅርንጫፍ ባለፈው 3 ወራት ውስጥ ማለትም ከሐምሌ 2016 ዓ.ም ምረት እስከ ጥቅምት 2017 ዓ.ም ምረት ባሉት 3 ወራት 17 ቢሊዮን ብር የሚያወጣ ወርቅ መግዛቱን ለመንግስት ቅርበት ያለው ፋና ብሮድካስቲንግ ኮርፖሬሽን በጥቅምት 7 2017 ዓ.ም ምረት የቅርንጫፉ ስራ አስኪያጅ አቶ ተከኤ ግደይን ዋቢ አድርጎ ዘግቧል። እንዳስላሴ በሰሜን ምዕራብ ትግራይ የወርቅ ገበያ ማዕከል የሆነች ከተማ ናት። አቶ ገዳይን ባንኩ ከባህላዊ ወርቅ አምራቾች የተለያዩ ግዢዎችን ፈጽሟል ብለዋል። የክልሉ አጠቃላይ የዘንድሮ በጀት 12.7 ቢሊዮን ብር መሆኑ ተመልክቷል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ኢትዮጵያ በዚህ ዓመት ከወርቅ ሽያጭ እስከ 2 ቢሊዮን ዶላር የውጭ ምንዛሬ በማግኘት ታሪካዊ ምዕራፍ ላይ እንደምትደርስ ያላቸውን ተስፋ ገልጸው ነበር። ጠቅላይ ሚኒስትሩ ይህን አስተያየት የሰጡት ጋምቤላ ክልል ውስጥ አንድ የወርቅ ፍለጋና የማዕድን ማውጫ ፋብሪካ በተመረቀበት ወቅት ነው። የኢትዮጵያ መንግስት የዜና ወኪል እንደዘገበው አብይ በህገወጥ መንገድ የሚፈጸመው ማዕድን የማውጣት ስራና ውስን መዋዕለ ንዋይ የዘርፉን እድገት ለረጅም ጊዜ ሲያደናቅፍ መቆየቱን ጠቅሰው የኢትዮጵያ የበለጸገ የማዕድን ክምችት ለሀገራዊ ልማት እንዲውል ጥሪ አድርገዋል። ይህም የክልሉ መሪ የሚጋሩት አስተያየት ሲሆን የክልሉ ግዚያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባለፈው ጥቅምት 10 2017 በውጭ አገራት ከሚኖሩ የክልሉ ተወላጆች ጋር በዙም በተወያዩበት ወቅት በቅርቡ በኢትዮጵያ ንግድ ባንክ የተገዛው ወርቅ ስለሚውልበት ዓላማ ተጠይቀው ነበር። አቶ ጌታቸው የአገሩን ማንነት ይፋ ሳያደርጉ በዘገባዎች ከተገለጠው በላይ 3-4 እጥፍ መጠን ያለው ወርቅ በህገወጥ መንገድ ከኢትዮጵያ ይወጣል ብለው እንደሚያምኑ ተናግረዋል። አክለውም በትግራይ ይሆነ ያለውን ዓለም አቀፍ ወንጀል ይሆነ መጥቷል ብለዋል።
ሲሪየስ ችግር ዘረፋ ዝግበል ዘረፋ ጥራህ ከምስለኩም ታዲያው አስገደ ኸይልካ ክንዴ ጎታ ትፈርሰ
በጣም አሳሳቢ ችግር ነው። ዝርፊያ ብቻ አይደለም። አዲያቦ አስገደ ብትሄዱ ተራሮች እየተናዱ ነው። ኬሚካል በመጠቀም ህዝብ ፍየሎቹንና በጎቹን ያጣ ነው። ኔትወርክ ያላቸው የሚታወቁ ወርቅ በመልቀም ስራ ላይ በመሳተፍ ላይ ያሉ የራሳችን መዋቅሮች ከላይ እስከ ታች በመሳተፍ ላይ እያሉ አሉ። ትላልቅ ቃዎች ከውጭ ሀገር ያስገቡ በኮንትሮባንድ መሸጥ ይህን ለመፍታት እየተንቀሳቀሰን ስንሞክርም እንቅፋቶቹ ብዙ ናቸው። አሁን ትልቅ ግብረ ኃይል አቋቁመን ሙሉ በሙሉ እንገባበታለን ብለን ወስነን ጀምረናል።
ህዝብ ይንጸጸራል። ከህዝብ ንጽጻር ለዓለም ግን ኢንተርናሽናል ክራይም
ህዝብ ያማረረ ነው። ከህዝቡ ማማረር በላይ ግን ዓለም አቀፍ ወንጀል ሆኗል። ኔትወርኩ ብዙ ነው። መምጫው የማይታወቅ ቻይና ብለው ስዊድን ወዘተ በሁሉም ማዘኖች መሬት ሲቆፍሩ ነው የምታገኛቸው። በኮንትሮባንድ ወደ ብዙ ቦታዎች እየሄደ የህልውናችን አደጋ እየሆነ በመጣበት ሁኔታ ላይ ነው የሚገኘው። ሰራዊታችን ይህን በማጣራት ሊሳተፍ ይገባል። ግብረ ኃይሉ ኃላፊነት በሚሰማቸው ሰዎች እንዲመራ ነው እያደረግን ያለ ነው። አልፎ አልፎ የሰራዊቱ አባላት በዚህ ህጋዊ ያልሆነ ተግባር የተሳተፉ አሉ። ከሲቪል አስተዳደሩም የተሳተፈ አለ። በአጠቃላይ የሰራዊቱ አባሎች ጀነራሎች እየተሳተፉበት ነው የሚባለው ግን እንዲህ አይነት ስም የማጥፋት እንቅስቃሴ በመጨረሻ የሰራዊታችንን ንጽህና የሚጎዳ ነው የሚሆነው። በብልሹ ስራ ውስጥ የተዘፈቀ ማንኛውም ሰው ግን ያለ ምህረት መታገል አለብን።
የአሜሪካ ድምፅ ከትግራይ መሬትና ማዕድን ቢሮ እና ከማዕድን ሚኒስቴር እንዲሁም ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ሬዲዮ የተጠናቀረው ዘገባ ገብረ መድህን ከዋሽንግተን ዲሲ።
ገብረ ገብረ መድንን በምርመራ ዘገባው አመሰግናለሁ። ክብራትና ክብራን የምሽቱ ስርጭታችን በዚሁ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳቸው ያመሸሁት እንግዲህ ወልደንን። ነገ ምሽት እስከምንገናኝ ሰላም።